የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዕለተ ማክሰኞ መጋቢት 28 2013 ዓ.ም የጋቢና ቬይ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዛሬ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው በዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገለጹ።
ክትባትን በተመለከተ የእነሱ አቋም አላቸው። ፕሬዚዳንቱ ካረፉ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድነው የዲፕሎማቲክ ኮሚኒቲ ጥያቄ አቅርቧል። አጠቃላይ ለታንዛኒያ መንግስት።
በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዮናስ ዮሴፍን የሰማ ነው። በምሽቱ የነዋሪዎቹን ቅሬታ እንዲሁም በዚያ የሚገኘው የኢትዮጵያ ኤምባሲን ምላሽ አካተን ዘገባ ይዘናል። የአቶ ጃዋር መሐመድ የፍርድ ቤት ውሎንም አካተናል። በሌላ በኩል አስትሮባስ የተሰኘ በየክልሉ የሚገኙ ወጣቶች ላይ ሳይንሳዊ መነቃቃትን ስለሚፈጥር የጉዞ መርሃ ግብር መሰናዶ ይዘንላችኋል።
ቀድሚያ አስትሮፊዚስት ነች፣ እንደውም አክቹዋሊ በሴቶች የመጀመሪያ የኢትዮጵያ አስትሮፊዚስት ነች እና ዶክተር የሆነች እና እሷ ላባ ነው የተማረችው። እዛ አካባቢ ጉዞዎቹ የሆነ ያው አይተውም ሰምተውም አያውቁም። እንደዛ ከዛ ተወልዶ እዚህ ደረጃ ላይ ደረሰና እሷን ሳይዋት እንዲህ ሴቶቹ ነው በቃ የሚያናግሯት ነው።
የሰማችሁት የመርሃ ግብሩ መስራች አስትሮፊዚስት እና የመረጃ ሳይንስ ባለሙያው አቶ ያበባል ታደሰን ነው። ከጋቢና ቤ ጋር የነበራቸው ቆይታ በምሽቱ ይደመጣል። ሙዚቃና ሌሎች መሰናዶዎችንም አካተናል። ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎቹ አብረውኛሉ። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። በሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ በአጠቃላይ 12 ሰዎች መገደላቸውንና ቁጥራቸው በውል ያልተገለጸ ሰዎች መቁሰላቸውን የአይን እማኝ ነን ያሉ ሰዎች ለአሜሪካ ድምጽ ተናግረዋል። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በአቤ ዶንጎሮ ወረዳ ውስጥ ኦነግ ሸኔ 3 ሲቪሎችንና 3 የሚሊሻ አባላትን መግደላቸውን ተናግረዋል። በአጸፋውም 2 ታጣቂዎች ተገድለዋል ሲሉ አክለዋል። ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩትና መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ባለፈው ሳምንት ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ ምልልስ እኔ የምመራው የኦሮሞ ነጻነት ሰራዊት የገደለው አንድም ንጹህ ሰው የለም፣ በህጋችን ንጹሃንን የሚገድል ይረሸናል ሲሉ መናገራቸው ይታወሳል። እንደዚህ አይነት የንጹሃን ግድያ ኢትዮጵያ ውስጥ በመብዛቱም በገለልተኛ አካል እንዲጣራ ጠይቀው ነበር። ዘገባውን ያደረሰን ናኮር መልካ ነው። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው በሀገሪቱ ውስጥ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገልጸዋል። የኮቪድ-19 ክትባት በታንዛኒያ የማይሰጥ መሆኑንም አመልክተዋል። ባለፈው መጋቢት ወር ላይ ህይወታቸው ያለፈው የታንዛኒያው ፕሬዝዳንት ጆን ማጎፉሊ ኮሮና ቫይረስ ወረርሽኝን በማጣጣል ይታወቁ የነበረ ሲሆን በክትባቱ እምነት እንደሌላቸውም ተናግረው ነበር። የታንዛኒያ ነዋሪ የሆኑ ኢትዮጵያውያንም ታንዛኒያ ውስጥ ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር በመግለጽ ሰዎች በበሽታው ቢሞቱ እንኳን በግልጽ በኮሮና መሞታቸው እንደማይነገር አስረድተዋል። የታንዛኒያ መንግስት የኮቪድ-19 ወረርሽኝ መኖሩን ከማይቀበሉ መንግስታት አንዱ መሆኑን የሚያሰምሩበት በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ በበኩላቸው የኢትዮጵያውያኑን ስጋት በቅርበት እየተከታተሉት መሆኑን ተናግረዋል። በጉዳዩ ላይ ከታንዛኒያ መንግስት ጋር እየተመካከሩ መሆኑንም አስታውቀዋል። አድማጮች፣ የዚህን ዜና ዝርዝር በምሽቱ ፕሮግራማችን ላይ እንደገና እንመለስበታለን። በየጊዜው አዳዲስ የኮሮና ቫይረስ ክትባቶች በስኬት እየወጡ ቢሆንም ወረርሽኙን ድል እንመታው ነው ማለት ግን አይደለም ሲሉ ዓለም አቀፍ የሕዝብ ጤና ጥበቃ አዋቂዎች አስገነዘቡ። የላንሴት የኮቪድ-19 ኮሚሽን ግብረ ኃይል አባላት ዘ ኮንቬንሽን በተባለው መጽሔት ላይ ባሳተሙት ጥናታዊ ጽሑፋቸው ከበፊቱ ይበልጥ ተላላፊ የሆኑት የኮሮና ቫይረስ ዝርያ አይነቶችን ለመቆጣጠር ዓለም በከፍተኛ ሩጫ ላይ እንደሆነች አመልክተዋል። አያይዘውም እየተቀያየረ ያለው የቫይረሱ ዝርያ አሁን ጥቅም ላይ ያሉ ያሉትን ክትባቶች እንዳይሰሩ ሊያደርግ እንደሚችል ተቀሰው ልውጦቹ ዝርያዎች ጫዋታውን ቀይረውታል ብለዋል። የጤና ኤክስፐርቶቹ ግብረ ኃይል አያይዞ ብሪታንያና ደቡብ አፍሪካ በማስከተልም ብራዚል ላይ የተከሰቱትን ጨምሮ 3 አዳዲስ የኮሮና ቫይረስ ልውጦች ስጋት መደቀናቸውን አስገንዝቧል። የኮሮና ቫይረስ ስርጭትን ለመቆጣጠር ያለም አቀፍ ደረጃን የተጠበቀ ስልት ተቀርጾ መንቀሳቀስ እንደሚያስፈልግ አዋቂዎች አሳስበዋል። ይህም ያፍና ፍንጫ መሸፈኛ ጭንብል መጠቀም፣ አካላዊ ርቀትን መጠበቅና የቤትና መሰል ዝግ ቦታዎች አየር እንዳይታፈን ማድረግና የክትባት ዘመቻውን መቀጠልን እንደሚጨምር አብራርተዋል። ዩናይትድ ስቴትስ እና ኢራን ዓለም አቀፉን ኒውክሌር ስምምነት በሚመለከት ዛሬ ቪየና ውስጥ በተዘዋዋሪ መነጋገር ይጀምራሉ። ንግግሩ የኢራንን የኒውክሌር መርሃ ግብር የሚገድበው ዓለም አቀፍ ስምምነት እንዲያንሰራራ በለውጡ የተጣሉባት ማዕቀቦች ስለሚሰረዙበት መንገድ ለመነጋገር የታለመ መሆኑ ተገልጿል። ቪየና ውስጥ ብሪታንያ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን ዓለም አቀፉን የኢራን ኒውክሌር ውል ያንሰራራ ስለሚችልበት መንገድ እየተነጋገሩ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት ለጋዜጠኞች እንዳስታወቁት ዩናይትድ ስቴትስ የኢራን ጉዳይ ልዩ ተወካይ ሮበርት ማሊ የሚመሯቸውን ልዑካን ይዘው ወደ ቪየና ይጓዛሉ። በመጨረሻም የእስራኤል ፕሬዝዳንት ሩቪን ሪቭሊን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን አዲስ መንግስት ለመመስረት እንዲሞክሩ የመረጧቸው መሆኑ ተገለጸ። ባለፈው እንደ አውሮፓውያን አቆጣጠር መጋቢት 23 በሁለት ዓመት ውስጥ ለአራተኛ ጊዜ በተካሄደው ምርጫ አንድም ፓርቲ አብላጫ ድምጽ አላገኘም። ጥምር መንግስት ለመመስረት የሚያበቃ ድምጽ ያገኘ ፓርቲም የለም። ይህን ተከትሎ ፕሬዝዳንቱ አዲሱን መንግስት እንዲያዋቅሩ የመረጧቸው ኔታንያሁ በ25 ቀናት ውስጥ ፓርቲዎችን አጣምረው መንግስታቸውን መመስረት ይኖርባቸዋል። አስፈላጊ ከሆነም 2 ሳምንት እንዲጨመርላቸው ሊጠይቁ ይችላሉ። በዚያን ጊዜ ውስጥ መንግስታቸውን ማዋቀር ካልቻሉ ግን ፕሬዝዳንቱ ሌላ እጩ ለመምረጥ እንደሚችሉ ተገልጿል። አድማጮች፣ ለሰዓቱ ያሰናዷቸው ዜናዎች ይህን ይመስላሉ። አዘጋጅቼ ቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ቆየን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ታንዛኒያ ለኮቪድ-19 ወረርሽኝ ትኩረት አለመስጠቷ እንደሚያሳስባቸው በዚያ ለብዙ ዓመታት የኖሩ ትውልደ ኢትዮጵያውያን ገለጹ። የኮቪድ-19 ክትባት በሚኖሩበት ሀገር ውስጥ እንደሌለም አመላክተዋል። ለኢትዮጵያውያኑ ስጋት በታንዛኒያ የኢትዮጵያ ኤምባሲ ምላሽ ሰጥቷል። ገልሞ ዳዊት ዝርዝሩን ይዟል።
በታንዛኒያ ነዋሪ የሆኑ ኢትዮጵያውያን ስለ ኮሮና ቫይረስ ወረርሽኝ በግልጽ እንደማይነገር ይገልጻሉ። ታንዛኒያ ውስጥ ከ20 ዓመት በላይ የኖሩ አንድ ስማቸው እንዳይጠቀስ የጠየቁ ትውልድ ኢትዮጵያዊ ስለ ሁኔታው እንዲህ ይላሉ።
እንግዲህ በሽታው መጀመሪያ እንደታወቀ ያው የሁሉም ሀገሮች ታንዛኒያም ክልከላዎች ምናምን በየሁኔታው ተፈጥረው ሁሉም በየራሱ የማድረግ ቴንደንሲ ነበረው። በኋላ ያው የመንግስት አቋም ሆኖ ታንዛኒያ ውስጥ ኮሮና ስጋት እንዳልሆነ እንትን በመደረጉ ፍሪ ሆነን በቃ ኖርማል ህይወታችንን መኖር ተያይዘን ነበረ። እርግጥ ነው ከዛ ግን ብዙዎቹ እዚህ የሚኖሩ ውጭ ሀገር ዜጎች ግንኙነታቸውን በጣም አጥብበውት ከሞላ ጎደል ግን ላይፍ ኦልሞስት የቀጠለ መጥቶ ነበር አንቲል አሁን እስከ ቅርብ ጊዜ ድረስ። ምንድን ነው ግን ዋናው ስቲል በመንግስት ደረጃ ኦፊሻሊ የሚደረግ ነገር የምናየው ነገር የለም። ኮሮና ቢናያል ስሜቶች አሉ። ብዙ ሰዎች አሁን በቅርብ ጊዜ በጣም ብዙ ሰዎች እየታመሙ እየሞቱ እንደሆነ እንሰማለን። የምናቃቸውም ማናቃቸውም ሰዎች እንደሞቱ ይነገራል። ግን ያው በኮሮና ሞቱ ተብሎ አይባልም።
እኚሁ በታንዛኒያ ነዋሪ የሆኑ ኢትዮጵያዊ አንድ ለበሽታው መጋለጡን የጠረጠረ ኢትዮጵያዊ ሐኪሞችን ብጠይቅም የኮቪድ-19 ምርመራ መከልከሉን ገልጸው እስካሁን ግን በኮቪድ-19 ምክንያት የሞተ ኢትዮጵያዊ እንደሌለ ተናግረዋል። ሌላው ለተጓዦች ስለሚሰጠው ከኮቪድ-19 ነጻ የመሆን ማረጋገጫ ለቪኦኤ የተናገሩ ኢትዮጵያውያን ከታንዛኒያ ወደ ሌላ ሀገር ሲጓዙ የኮቪድ-19 ምርመራ ተደርጎላቸው የማረጋገጫ ወረቀት እንደሚሰጣቸው ገልጸዋል። በታንዛኒያ የሚኖሩ ኢትዮጵያውያን ያነሱት ሌላ ችግር በታንዛኒያ የኢትዮጵያውያን ማህበረሰብ አለመመስረት ነው።
ጥቂት በመሆናችን ራሱ አንዱ ተግዳሮት ነው። ማህበር ጠንካራ ማህበር ይመሃል ማቋቋም መቻክን በተለያዩ ሁኔታዎች በተለይ አሁን ኤምባሲ ከተከፈተ በኋላ ምንገናኝ ፊዚካሊም ባይሆን እየተገናኘን አሳብ ምንቀያየር ማህበር አለን። ማህበራችን ግን ደረጃም ጊዜ ሬጅስትሬሽን ማግኘት አልቻለም። በተለያየ ቢሮክራሲ ዶች ኢንፎርማሊ ይንቀሳቀሳል።
በታንዛኒያ የኢትዮጵያ ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ ታንዛኒያ በነዋሪነት ያሉ ኢትዮጵያውያን ቁጥራቸው ትንሽ መሆኑን ገልጸዋል። ብዙዎች ከዓለም አቀፍ ድርጅቶች ጋር ለሥራ የሚመጡ እንደሆኑ ተናግረው ሌሎች ግን በህገወጥ የሰዎች ዝውውር ሀገሪቷን ለማቋረጥ ሲሉ በፖሊስ ተይዘው በእስር ቤቶች የሚገኙ መሆናቸውን አመልክተዋል። በወረሽኙ ወቅት ፍልሰተኞችን ወደ ሀገር መመለሱ እንደቀጠለ ገልጸው ህመም ላይ የሚገኙት እስኪያገግሙ ባሉበት እንዲቆዩ እየተደረገ መሆኑንም አምባሳደር ዮናስ ገልጸዋል። የታንዛኒያ መንግስት የኮቪድ-19 ወረርሽኝ መኖሩን ከማይቀበሉ መንግስታት አንዱ ነው። አሁን በመላው ዓለም የኮቪድ-19 ክትባት እየተሰጠ ሲሆን በታንዛኒያ ውስጥ ስላለው የክትባት ሁኔታ አምባሳደሩ ተከታዩን ብለዋል።
ክትባቱን በተመለከተ የነሱ አቋም አላቸው። ፕሬዝዳንቱ ካረፉ በኋላ የፖሊሲ ለውጥ ይኖራል አይኖርም አይታወቅም። ነገር ግን አሁን ምንድነው የዲፕሎማቲክ ኮሚኒቲ ጥያቄ አቅርቧል። አጠቃላይ ለታንዛኒያ መንግስት አንደኛ እንትኑ ክትባቱ የምናገኝበት መንገድ የምን ጥያቄ አቅርበዋል። ግን ጥያቄው ለሚመለከተው የውጭ ጉዳይ ሚኒስትሩ ጥያቄውን ለሚመለከተው ክፍል አቀርባለሁ። በዛ ነው እንግዲህ ተንጠልጥሎ ያለውና እንግዲህ ለኢትዮጵያ ብቻ ተይዞ ማለት ለእኛ ብቻ ለኢትዮጵያኖች ብቻ የተለየ ውሳኔ ላይ ወስኑ ይችላሉ። ምክንያቱም አንደኛ ክትባቱን ወደ ሀገር ቤት ለማስገባት መጀመሪያ ክትባቱ ራሱ አፕሩቫል ማግኘት አለበት። እዚህ ሀገር ውስጥ አፕሩቫል ከሌለ ለአንተ ኤኒ ክትባት ወደ ሀገር ቤት መግባት አይችልም ወደዚህ። ስለዚህ እዛ ላይ ግን እንግዲህ ከደብሊውኤችኦ ጋርም ምናልባት አሁን የተፈጠረው ፐርሶን ሪላክሴሽን ካለ የአቋም ለውጥ ካለ ሊታይ ይችላል እና ከዛ አንጻር ሌሎችንም እንግዲህ ሌሎች ሀገራት የሚከተሉትን መንገድም እያጠናን ከኛ ከዋና መስሪያ ቤት ጋር በመነጋገር ሁኔታዎችን ወደፊት የምናየው ነው የሚሆነው።
የኢትዮጵያውያን ማህበረሰብ በታንዛኒያ መቋቋም መጓተትን በሚመለከት ኤምባሲው ከሚመለከታቸው የታንዛኒያ መንግስት ባለስልጣናት ጋር እየመከረ መሆኑን አምባሳደር ዮናስ ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አስትሮባስ ኢትዮጵያ ከአምስት ዓመት በፊት የተጀመረ ጠያቂና ጉጉ ወጣቶችን ለመፍጠር የሚሰራ ዓመታዊ የጉዞ መርሃ ግብር ነው። መርሃ ግብሩ በየዓመቱ ከ15 በላይ ሳይንቲስቶች የፈጠራና የጥበብ ባለሙያዎችን በመያዝ ወደ ተለያዩ የኢትዮጵያ ክፍሎች በመጓዝ ከአንደኛ ደረጃ ትምህርት ቤት እስከ ከፍተኛ የትምህርት ተቋማት ውስጥ ያሉ ወጣቶችን በማግኘት የውይይት የጥያቄና መልስ እንዲሁም የሙከራ ሂደቶችን አብረው በማሳለፍ ወጣቶችን ለማነቃቃት ይጥራል። የአስትሮባስ ኢትዮጵያ ቡድን መስራች አስትሮፊዚስቱ እና የመረጃ ሳይንስ ባለሙያው ያበባል ታደሰ ስለ አስትሮባስ አጀማመር እንዲህ ያስረዳል።
ጀማመሩ አስትሮባስ የሚያስባለው አስትሮ ከአስትሮኖሚ ጋር ይበልጥ ይሄዳል። የመጀመሪያ ስንጀምረው መጀመሪያ ላይ ያየ ነው ሴኔጋል ውስጥ ያለ አንድ ፕሮጀክት ነበረ። አስትሮ ትራክ ወይንም እንደዚህ የሚባል ዝም ብሎ የሆነ ፈረንሳያኖች ናቸው እዛ የሆኑ ሰዎች ጀስ ቴሌስኮፖች ይዘው በዳካር ውስጥ ሲሄዱ ያለ አንድ አስትሮኖሚ ላይ ያለ የኢሜይል ግሩፕ ነበር። ያንን የሆነ ጊዜ ኢሜይሉ ደርሶ የኛችን ኢሜይል ሳይ በጣም ልጆቹ ቴሌስኮፕ አይተው የነበራቸው የስሜት ፊታቸው ላይ የሚታየው ፈገግታ እናንተን በጣም ስቦኝ ስለነበረ እንዲሁም የኔ አክቹዋሊ ወደ አስትሮኖሚ ያስገባኝ የመጀመሪያ አዲስ አበባ ዩኒቨርሲቲ 4 ኪሎ ስማር የቴሌስኮፕ ነበረ ላይክ የሆነ ቲንክ በረጅም ጊዜ ላይ በሰባዎቹ አካባቢ የነበረ 4 ኪሎ የሆነ አንድ ቴሌስኮፕ ነበር እና እሱን ጠግነን የመጀመሪያ ጊዜ ጨረቃን ሳይ በጣም የተሰማኝን ስሜት አረሳውም። እሱ ብቻ አይደለም እኛ ጠገግነው ነው ያንን ቴሌስኮፕ አውጥተን የባስኬትቦል መጫወቻ ሜዳው ላይ ተማሪዎቹን ሌሎች ስናሳይ የነበረው ትልቅ እጅግ ስሜት ከፍተኛ ነበር እና ያንን ስላስታወስን ይህኛውን ለምን እኛ ኢትዮጵያ ውስጥ አናደርግም? ወዲያውም አክቹዋሊ ኢሜይል ላኩኝ ለኢትዮጵያኖች ሌሎች ለማውቃቸው ኢትዮጵያኖች አስትሮኖመሮች እና ለምንድን ነው እኛ ይህን ማናረገ የሚለው በዛ ተነስቶ ፕሮጀክት ተጻፈ። ከዛ ፕሮጀክቱ በኢንተርናሽናል አስትሮኖሚካል አስትሮኖሚ ፎር ዲቨሎፕመንት የሚባል ፕሮግራም ነበረ። እነሱ በየአመቱ የሚያወጡት ከሆን ነበር። በዛ ላይ የሆነ አንድ ግራንት አስሸነፍን እና ያን በቃ ላይ 2015 ነው አክቹዋሊ ለ2016 ላይ እንዲሆን እየጻፍ ነው።
ዘንድሮ ለሶስተኛ ጊዜ ለአስር ቀናት የሚቆይ ጉዞ ወደ ጂንካ ከተማ ለማድረግ እየተዘጋጁ መሆኑን የገለጸው ያብባል፣ ጉዞው የተለያዩ ምርምርን የሚያበረታቱ እንደ ቴሌስኮፕ፣ ሮቦት እንዲሁም የጥበብ ውጤቶች የሚካተቱበት እንደሆነም ያስረዳል።
ሁሉንም እያንዳንዱ እዚህ ቦታ ላይ የሚመጡትን እነዚህ ተጽዕኖ ፈጣሪዎቹ ምንድነው የጠየቅናቸው፣ ወደ 14 ዓመታቸው ሂዱና በእናንተ ሰፈር ይሄ ቢመጣ ምን አይነት ነገሮች ቢያሳዩቸው ይስቧቸዋል፣ ለአሁናችሁ ጠቃሚ የሆነ ስንቅ ይሰጧቸዋል የሚለውን እንዲያስቡበት ነው የመጀመሪያው ጥናችን። እኛ ምክንያቱም የተለያየ ፊልድ ላይ የተለያየ ስለሆነ ሌላ አይነት ተጽዕኖ አይደለም እናደርገው። በቀላቂ ዋናው አላማው በአንድ ጊዜ በአንድ ቀን ነው ምናልባት አንድ ቦታ ላይ ብንኖረው በዛም በአንድ ቀን ውስጥም ዝግጅቱ ምናምን ብሎ ላይክ እንደሆነ በቃ እንደ ኤክስፖ ነገር ሆኖ ለምሳሌ ከሶስት ሰዓት በላይ እንገናኝ። እዛ ሶስት ሰዓትም ደግሞ አንድ ሰዓት አንድ ተማሪ ስሜት አንቀብቶ ወደዚህ ያላደለበ እንደዚህ ነው ለካ የሚታሰበው እንደዚህ በቀላሉ ነገሮች ከነበረበት ወደ የሚቀጥለው ነጥብ መምጣት ይችላሉ የሚለውን እና ደግሞ ለማሰብ ጉጉት ማግኘት ወይም ደግሞ ለማሰብ ስንደርስ የአስተሳሰብ ስትራቴጂዎችን ይለዋወጡ ነው የሚያደርጉ ሰው እዛ ስንደርስ በዚህ ክሊጭስ አንድ ዩኒቨርሲቲ ላይ ነው ብዙ ጊዜ የምንሰራው። ይሄ ጥያቄና መልስ የዝም ብሎ ማስተማር የተለመደው አይነት ሳይሆን በቃ ጥያቄ በጥያቄ ነው የሚጀመረው። ለምሳሌ አሁን አንደኛው አርቲስት አንደኛው ፎቶግራፈር ያደረገው ምንድነው ያነሳቸውን ፎቶግራፎች አድርጎ ይኸው እስኪ ምን ይታያቸዋል። ሌላኛው በአስትሮኖሚው ላይ አካባቢ ለምሳሌ ቴሌስኮፖች ይዘን ስለምንጓዝ ቴሌስኮፖቹ እንዴት እንደሚሰሩ ከፋፍቶ ማሳየት ከፋፍቶ ማስጠገን ሊሆን ይችላል። በፋሽን ዲዛይነሩ ፋሽን ዲዛይነሯ ላይክ ልብስ ራሱ አንድ ላይክ አብስትራክት ሲሆን እንትምስ ፔፐር ላይ እንዴት ወይም ወረቀት ላይ እንዴት እንደሚሳል ከዛ ተጀምሮ እንዴት ወደ ልብስነት እንደሚሄድ ሊሆን ይችላል። ላይክ አብዛኛው ግን እነዚህም የሆነ ከዛ አካባቢያቸው ካለው አስፈላጊ ነገሮች ጋር ሪሌት ማድረግ ነው ወይም ደግሞ ማቀናጀት ማለት ነው።
ያብባል በጉዞ ወቅት ወጣቶቹ ላይ የሚያዩት ጉጉትና መነቃቃት ስራውን ለማስቀጠል የሚገፋ ኃይል ነው ይላል።
ምላሹ አብዛኛው ሰው ይሄ መጀመሪያው ቴሌስኮፕ ጨረቃን ያየበት ጁፒተርን ያየበት ሊሆን ይችላል ወይንም ስልኩን ከሚሄድበት ውጭ ወጥቶ ቴክሶች ዝም ብለን ነው የሚመስላቸው። ይሄ እንደዚህ ሮቦት ነው ለማለት ሳይሆን ላይክ እላዩ ላይ እንዴት ነው ለምሳሌ እየተጓዘ ከዛ ከሮቦቱ ጋር ሲገናኙ የሚኖራቸው እና እኛ የምናደርገው ለጥያቄ ነው የምንጠቀምበት። ለምን እንዴት ሊሆን ይችላል የተማሩትን እንዲፈትሹ ነው። እና ለምሳሌ አላባ ላይ አላባ አንደኛ ነቢያ ምትባል ዶክተር ነቢያ አስትሮፊዚስት ነች። እንደውም አክቹዋሊ በሴቶች የመጀመሪያ የኢትዮጵያ አስትሮፊዚስት ነች እና ዶክተር የሆነች እና እሷ አላባ ነው የተማረችው። እዛ አካባቢ ብዙዎቹ የሆነ ያው አይተውም ሰምተው ማያውቁም እንደዛ ከዛ ተወልዶ እዚህ ደረጃ ላይ ደረሰና እሷን ሳይዋት እንዴ ሴቶቹ ነው በቃ የሚያናግሯት ነው እንዲህ ይቻላል እውነት ነው ከዚህ ከወልደች እንደዚህ መድረስ ይሆንለ የሚነካ ነገሮችን በጣም በቃላል በየሄድሽበት ነው የምታገኙ እና በምላሽ በሶሻል ሚዲያው በራሳቸው እዛ ላይ በጽሁፍ እናስጠታቸዋለን ምን ተሰማችሁ ብለን እነዚን ስናነብ በቃ ላይ እንዴት ብለን ነው ነገ ማንሰራው እንደውም በቃ ላይ ስንመለስ ብዙ ጊዜ በቃ ላይ እንደገና ፈንድ ለምጻፍ እንደገና ለሚሄድ ቅን ብቅን መሆነች ምትመቸው ምክንያቱም ያ
አስትሮባስ ኢትዮጵያ በተጨማሪም ከዩኒቨርሲቲዎች ጋርና እንዲሁም በሳይንስ ዙሪያ ከሚሰሩ ተቋማት ጋር በትብብር የሚሰራ ሲሆን በየአካባቢው ከሚገኙ የእደ ጥበብ ባለሙያዎች ጋርም የሚተባበር መሆኑን ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። በኮቪድ-19 ምክንያት ይህ መሰናዶ የምናደርሳችሁ ከየመኖሪያ ቤታችን ሆነን ነው። አቃቤ ሕግ በነ አቶ ጀዋር መሐመድ ላይ በዝግ ችሎት ላሰማ ያለውን የምስክር የአሰማም ሂደት የፌዴራል ከፍተኛ ፍርድ ቤት ውድቅ አድርጓል። በጉዳዩ ላይ ፀሐይ ዳምጠው ተጨማሪ አላት።
አቃቤ ሕግ ባለፈው ቀጠሮ በምስክር ጥበቃ አዋጅ መሰረት ለደህንነታችሁ ሲባል ከመጋረጃ በስተጀርባና በዝግ ችሎት ምስክሮችን ላሰማ ሲል አቤቱታ አቅርቦ ነበር። ተከሳሾቹም የመከላከል መብታችንን የሚገድም ነው በማለት ያቃቤግ አቤቱታ ውድቅ እንዲደረግ ማመልከታቸው ይታወሳል። በዚህ መሰረት የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ጥያቄውን መርምሮ ውድቅ አድርጎታል ሲሉ ከተጠርጣሪዎቹ ጠበቆች መካከል አንዱ የሆኑት አቶ ከድር ቡሎ በፍርድ ቤቱ የነበረውን ሂደት ለአሜሪካ ድምጽ አብራርቷል።
አቃቤ ህግ አንድ ጥያቄ አቅርቦ ነበር። ጥያቄ ምንድነው? በአዋጅ ቁጥር 699/2003 መሰረት አሁን ለሚያቀርባቸው 146 ምስክሮች ጥበቃ አድርጌያለሁ፣ ስለዚህ ይሄ እንድፈቀድ የሚል ጥያቄ አቅርቦ ነበር። እኛ እዚህ ላይ መቃወሚያዎችን አቅርበናል። የእኛ መቃወሚያ በሶስት መሰረቶች ላይ የተመሰረተ ነው። አንደኛው ኢትዮጵያ ከፈረመቻቸው የሰብአዊ መብት ድንጋጌዎች አኳያ፣ ሁለተኛ የኢፌዴሪ ህገ መንግስት ተከሳሾች የጠበቀው መብት፣ ሶስተኛ ይሄ አዋጁ አሁን የወጣ አዋጅ አላማና አተገባበር ሁኔታ ከግንዛቤ ባስገባ ሁኔታ መሆን አለበት የምል ነበር ያቀረብነው። በኋላ ላ ፍርድ ቤት ይህን አልተቀበለም። አንደኛ ያልተቀበለው ምክንያት ጥበቃ ላድርግ ይበል እንጂ አቃቢ በምን ምክንያት ለማ እንዴት የሚሉትን ያቀረበውና አሳማኝ የሆነ የጠቀስናቸውን ህገ መንግስቱንም ሆነ የሱን የሰማያዊ ድንጋጌዎችና አጠቃላይ ምርህን በአገዳዘበ መልኩ ፍርድ ቤትን ሊያሳምን የሚችል ምክንያት ስላላቀረብ ውድቅ አድርጌያለሁ የምል ነው።
በሌላ በኩል ተከሳሾቹ የምስክር ዝርዝር ይገለጽልን ብሎ ያቀረቡት አቤቱታን በተመለከተ ፍርድ ቤቱ የምስክር ዝርዝር ለምስክሮቹ ደህንነትና መብት ጥበቃ ሲባል የምስክሮቹ ማንነት አይገለጽም ሲል ጥያቄውን ውድቅ አድርጎታል ያሉት አቶ ከድር ሁሉም ተከሳሾች የጠየቁትን የዋስትና ጥያቄም ውድቅ ተደርጓል ሲሉ ተናግረዋል።
ስለዚህ እነዚህ ሰዎች ስማቸው መገለጽ የለበትም፣ መገለጽም ካለባቸው በችሎቱ ላይ የምል ጥያቄን ያቀረበው። ሁለተኛው የተወሰነው ምንድን ነው? የተከሳሾችን የዋስትና መብት ጉዳይ ነው። የዋስትና መብት ጉዳይ በተመለከተ የቀረበባቸው አንቀጽ የዋስ መብት ስለማይፈቅድ የዋስትና መብት መፈቀድ አይገባም። ምክንያቱም በድርጊት ውስጥ አንድ ሰው ሞቷል የምል ክስ ስላለ ይሄ ባለበት ሁኔታ የወንጀለኛ መቅጫ ሕግ ተወሳሽ ሕግ አንቀጽ 663 በሚያዘው መሰረት የዋስትና አሰጥ በምል አቅርበን የነበረው ዋስትና ውድቅ አድርጓል።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት የአቃቤ ህግ ምስክር ለመስማት ለማዚያ 5/2013 ዓ.ም ተለዋጭ ቀጠሮ ተሰጥቷል። አቶ ጀዋር መሐመድና በእርሳቸው መዝገብ ስር የተከሰሱ ተጠርጣሪዎች የአርቲስት ሃጫሉ ሁንዴሳ ግድያ ተከትሎ በኦሮሚያ ክልል በተለያዩ አካባቢዎች ለተከሰቱ ሁከትና ብጥብጥ እጃቸው አለበት በሚል ተጠርጥረው መታሰራቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጣውን ለዘገባው እናመሰግናለን። ከጋቢና ቬጋ ናችሁ ያላችሁት። የኮሮና ቫይረስ ወረርሽኝ በዓለም ዙሪያ የሚገኙ ሴቶችን ለበለጠ እንግልት የዳረገ ሲሆን ሴት ጋዜጠኞችም የዚህ ችግር ተጋሪ ናቸው። ይህ ደግሞ ከዚህ በፊት የምናውቃቸውና እጅግ አስፈላጊና ሁሉን አካታች ዘገባዎች ላይ እንቅፋት እንደፈጠረ የመብት ተከራካሪዎች ይናገራሉ። የአሜሪካ ድምጽ አኒታ ፓውል አፍሪካ ውስጥ ችግሮችን ተቋቁማ ዘገባዎችን ለህዝብ ለማድረስ የምትጥር ጋዜጠኛ አነጋግራ የሰራችውን ዘገባ ስምንሽ ቆየ ታቀርበዋለች።
ኪም ዎል ፍርሃት የማታውቅ ጋዜጠኛ ናት። ለተለያዩ የዜና አውታሮች የምትዘግበው ጋዜጠኛ በዓለም ዙሪያ አደገኛ በሚባሉ እንደ ሃይቲ፣ ዩጋንዳና ሰሜን ኮሪያ የመሳሰሉ ሀገራት ያልተነገሩና ያልተዳሰሱ ታሪኮችን በማንሳት ትታወቃለች። የስዊድሽ ዜግነት ያላት ይቺ ጋዜጠኛ ግን እንደ አውሮፓውያን አቆጣጠር በ2017 በንጽጽር እምብዛም አደገኛ ያልሆነ ዘገባ በምትሰራበት ወቅት ተገደለች። በወቅቱ ከትውልድ ስፍራዋ ብዙም ባራቀ ቦታ የባህር ውስጥ ሰርጓጅ የጦር መሳሪያ በቤት ከሰራ ግለሰብ ጋር ቃለ መጠይቅ እያደረገች ነበር። ልክ እንደ ኪም ትልቅ ደፋርና ሴት ሆነው ድምጻቸውን የሚያሰሙ ጋዜጠኞች በዓለም ዙሪያ አደጋ ውስጥ ናቸው። አደጋው በግልጽ በሴቶች ጋዜጠኞች ላይ ያነጣጠረ ባይመስልም ችግሩ ግን ያለ መሆኑን፣ የኮሮና ወረርሽኝ ደግሞ እያባባሰው እንደሆነ የዓለም አቀፍ ሴት ጋዜጠኞች ፋውንዴሽን ምክትል ዳይሬክተር የሆኑት ናዲያ ሆፍማን ይገልጻሉ። ፋውንዴሽኑ በሴት ጋዜጠኞች ላይ እየደረሰ ያለውን መሰናክሎች እየመዘገበ የሚያስቀምጥ ሲሆን በተለይ ሰዎች ኢንተርኔትን የበለጠ ወደ ሕይወታቸው እያስገቡ ባለበት በዚህ ዘመን በተለያዩ ድረ ገጾች ላይ ሴቶችን የሚያጠቁ መልእክቶች እየጨመሩ መምጣታቸውን አመልክቷል።
We have seen an uptick in misogyny and in anti-women rhetoric in online spaces as our lives have basically
በህይወታችን የሚከናወኑ ነገሮችን በሙሉ ወደ ኢንተርኔት እየወሰድን ባለንበት ወቅት ላይ ሴቶችን እንደ ጠላትነት የማየትና የሴቶች ጥላቻ በተወሰነ መልኩ እየጨመረ መሆኑን አስተውለናል። በተለይ በዩናይትድ ስቴትስ ባለፈው አመት በተደረገው ምርጫ ላይ ለምሳሌ ስለሴቶች ስለሴት ጋዜጠኞች የሚነገርበት መንገድ በተለይም ደግሞ ፕሬዝዳንት ዶናልድ ትራምፕ ስለ አስተዳደራቸው ይዘግቡ በነበሩ ሴት ላይ የነበራቸው አመለካከት እጅግ አስከፊ ነው። አሁን የተሻለ አክብሮት የሚኖርበት ጊዜ እንደሚመጣና በኢንተርኔት ላይ የሚደርሰውን ጥቃት አንድ ላይ ሆነን እንዲቆም እንደምናደርግ ተስፋ እናደርጋለን።
በዚህ ረገድ ፋውንዴሽኑ ሴት ጋዜጠኞችን በገንዘብ ለማገዝ ጥረት እያደረገ ሲሆን ኪም ዎል በህይወት በነበረችበት ጊዜ የሰራችውን ለማሰብ በስሟ የሚሰጥ ገንዘብንም ያጠቃልላል። በዚህ ፈንድ የገንዘብ ድጋፍ ካገኙ ሴት ጋዜጠኞች መካከል አንዷ የዚምባብዌ ተወላጅ ሆነችው የቲቪ ጋዜጠኛ ቦንጋኒ ሲዚባ አንዷ ናት።
For me I'm more interested in stories that hardly make it to the media.
እኔ በተለይ በሚዲያዎች ላይ በስፋት ፊት ለፊት የማይነገሩ ዘገባዎች የበለጠ ይስቡኛል። በተለይ ስለ ሴቶች፣ ህፃናትና ሌሎች ሰው የሚሸቱ ዘገባዎች። ከቅርብ ጊዜ ወዲህ ደግሞ ባህልን የሚዳስሱ ታሪኮች እየሳቡኝ መጥተዋል።
ሲዚቢ ገንዘቡን ያገኘችበት ፕሮጀክት ታዋቂዋ የደቡብ አፍሪካ አርቲስት ኤስተር መሃላንጉ ረቂቅ የስዕል ስራዎችን በዓለም አቀፍ ደረጃ እንዴት ተወዳጅ እንደሆኑ የሚዳስስ ነው። የ85 ዓመቷ ሰዓሊ ያሳባሰበቻቸው በርካታ የጥበብ ስራዎችም በታሪክ ውስጥ ተካተዋል። በደቡብ አፍሪካ ገጠራማው ክፍል በሚገኘው መኖሪያ ቤቷም ለወጣት ሴቶች ትምህርት ቤት ከፍታ ከፍተኛ የሴቶች ጥቃት በሚፈጸምበት ማህበረሰብ ውስጥ እንዴት ህይወትን ማሸነፍ እንደሚችሉ ታስተምራቸዋለች። ሲዚባ ይህ እጅግ በጣም አስፈላጊና መነገር ያለበት ታሪክ ቢሆንም በዛ አስቸጋሪ ወቅት ግን ገበያ ያገኘም ትላለች።
2 weeks after the lockdown started I received
ከቤት የመውጣት ክልከላው ከታወጀ ከሁለት ሳምንት በኋላ እሰራበት ከነበረው አንደኛው የዜና አውታር የስራ ቅጥሬ መቋረጡን የሚገልጽ ደብዳቤ ደረሰኝ። ምን ማድረግ እንዳለብኝ አላወኩም ነበር። ከጥቂት ሳምንታት በኋላ ደግሞ ሁለተኛው ቅጥሬ ተቋረጠ። ያ ማለት ምንም አይነት የገቢ ምንጭ አልነበረኝም። ስለዚህ ወጥቼ ዘገባውን እሰራለሁ ግን ለማን እንደምሸጠው አላውቅም። አሁንም ሁኔታው እንደቀጠለ ነው እና በጣም ከባድ ነው። ኮቪድ-19 በተለይ ለሚዲያዎች ሁሉንም ነገር ነው የቀየረው። ለኛ ለሴቶች ደግሞ ይበልጡን ከባድ ነው።
ከወረርሽኙ ጋር ተያይዞ የመጣው የኢኮኖሚ ጫና የቅርብ ክስተት ቢሆንም ሴት ጋዜጠኞች የሚገጥማቸው እንቅፋቶች ግን ዘመናትን ያስቆጠሩ ናቸው። ለምሳሌ የነፍስ ማጥፋት መሆኑ የተረጋገጠውን የወልን ግድያ ሚዲያዎች እንዴት እንደዘገቡ እንመልከት ይላሉ ሆፍማንና የስራ ባልደረባዋ ቻርሎቴ ፎክስ።
I mean she got on a submarine to have an interview.
የባህር ውስጥ ሰርጓጅ ሚሳኤሉን ከሰራው ሰው ጋር ቃለ መጠይቅ ለማድረግ ሰርጓጅ ሚሳኤሉ ላይ ስትወጣ ሰዎች ልክ ያልሆነ ነገር የሰራች አድርገው ቆጠሩት። እንደ አንድ ሴት ጋዜጠኛ መረጃ የሚሰጣትን ሰው ነው ያገኘችው።
Vulture writers on the investigation and all they could talk about
በምርመራ ሂደቱ ላይ የተሰራ አንድ የድረገጽ ሬዲዮ ወይም ፖድካስት ሳዳምጥ አንዲት ሴት እንዴት በሰርጓጅ የጦር መሳሪያ ላይ ትወጣለች በሚል ባለማመን ይሳሳቁ ነበር። ያንን ማድረግ እንዳልነበረባትና እንደውም እንደዛ ባታደርግ ኖሮ ይህም ሁኔታ አይፈጠርም ነበር አሉ።
ትክክለኛ እውነቱ ኪም ዎል የተገደለችው በራሷ ጥፋት አለመሆኑ ነው። እሷ የተለመደውን ስራዋን እየሰራች ነበር። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ የጋቢና ቪኦኤ የምሽት ዝግጅታችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ጋቢና ቪኦኤ @vnews.com የኢሜል አድራሻችንንም ተጠቀሙ። 202-207-6379 የዋትሳፕ መስመር ላይ የድምፅ ወይም የጽሑፍ መልእክት አስቀምጡልን። በፕሮግራም አርቶት ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ ቆየ፣ በመስተንግዶ እኔ ኤደን ገረመው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በዚሁ እንሰናበታለን። ደህና ደሩ።